The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ግንቦት 22 2013 ዓ.ም. ዝግጅታችን ጀመረ። የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ብሔራዊ ምርጫ ቦርድ ከሐረሪ ክልል ውጪ በሚኖሩ የሐረሪ ብሔረሰብ ተወላጆች የምርጫ ተሳትፎ ውሳኔ ላይ ያቀረበውን ይግባኝ ውድቅ አደረገው። ዘገባ አለን። ዩናይትድ ስቴትስ መንግስት ከትግራዩ ቀውስ ጋር በተያያዘ በአሁኖቹና በቀድሞቹ የኢትዮጵያና የኤርትራ መንግስት ባለስልጣናት እንዲሁም የአማራ ክልል ኃይሎችና የህወሓት አባላት ላይ የቪዛ ማዕቀብ መጣሏን በተመለከተ ከተለያዩ ከተማ ነዋሪዎች የተሰበሰቡ አስተያየቶችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ሲሆን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ያስጥልኝ፣ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ድምጻችን ለነጻነታችንና ለሉዓላዊነታችን በሚል መሪ ቃል ዛሬ በአዲስ አበባ ሰላማዊ ሰልፍ ተካሂዷል። በሀገር ውስጥ ጉዳይ የውጭ ጣልቃ ገብነት የሀገር ሉዓላዊነትን መዳፈር ነው ሲሉ በስነ ስርዓቱ ላይ የተገኙ የአዲስ አበባ ከተማ አስተዳደር ምክትል ከንቲባ አዳነች አቤቤ ተናግረዋል። አንዳንድ ተሳታፊዎች ለአሜሪካ ድምጽ እንደገለጹትም የሰልፉ ዓላማ የውጭ ኃይሎችን ጣልቃ ገብነትና ተጽዕኖ ያሉትን ማውገዝ ነው። ፋይዳንተው ተጨማሪ ዝርዝር ይዛለች።
በአዲስ አበባ ስታዲየም በተካሄደው ሰልፍ ላይ ኢትዮጵያ ሞግዚት አትፈልግም፣ የአሜሪካ መንግስት በኢትዮጵያ ላይ የያዘውን የተሳሳተ አቋም በድጋሚ እንዲያጠናው እንጠይቃለን፣ ግድቡ የኔ ነው የሚሉና ሌሎችም መልእክቶች በወጣቶች ተላልፈዋል። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አቤቤ የኢትዮጵያ ብሔራዊ ጥቅምን ለመጉዳት በውስጥም ሆነ በውጭም ኃይሎች ጥረት እየተደረገ ነው፣ ነገር ግን መብታችንን አሳልፈን አንሰጥም ሲሉ ተናግረዋል።
የኢትዮጵያ የውስጥ ሰላም የማስጠበቅ ዋነኛ ኃላፊነት የህዝቦቿና የመንግስቷ መሆኑ ግልጽ ነው። አሸባሪ የራሱ ግን በሀገራችን ክብርና ኩራት ሆነው የመከላከያ ሰራዊታችን ላይ አቅዶና አስቦ አሰቃቂ ጥቃት የፈጸመ ሲሆን በማካሄድና በንጹሐን ዜጎች ላይ ጭፍጨፋ ከማድረጉም በላይ በተለያዩ የሀገራችን አካባቢዎች ግጭትና እልቂት እንዲካሄድ መሪ ተዋናይ ሆኖ ተንቀሳቅሷል፣ ፈጽሟል፣ አስፈጽሟል። ይህ ኃይል ከጥፋቱ እንዲታቀም መንግስት ያካሄደው ህግን የማስከበር ዘመቻ ውጤታማ ብቻ ሳይሆን ፍትሐዊም ነው። ነገር ግን አሜሪካና አጋሮቿ የዚህ ኃይል የጥፋት ጉዞና ተግባር በቅጡ ሳይረዱ በውስጣዊ ጉዳያችን ጭምር በመግባት የሚያስቀምጡት ቅድመ ሁኔታና የጉዞ ማዕቀፍ በፍጹም ተቀባይነት የሌለው ብቻ ሳይሆን ቆም ብለው በማስተዋል ሊያርሙትና ሊያስተካክሉት የሚገባ ጉዳይ ነው። ከዚህ የዘለለ ጣልቃ ገብነት ሉዓላዊነትን መዳፈር መሆኑን ሊታወቅ ይገባል።
ምክትል ከንቲባው አክለው ጠላቶቻችን ከደህንነት የመውጣት ጉዟችንን ለማደናቀፍ ከተቻለም ለማስቆም እየሰሩ ይገኛሉ ሲሉም ገልጿል።
በተለይም በራሳችን ገንዘብና ጉልበት የምንገነባው ታላቁ የህዳሴ ግድባችን ሁለተኛ ዙር ሙሌት ተጠናቆ ለህዝባችን ራትና መብራት እንዳይሆን ያልፈነቀሉት ድንጋይ የለም፣ ያልሸረቡትም ሴራ የለም። እኛ ግን ምንም እንኳን አብዛኛው የውሃ ድርሻ የእኛ ቢሆንም በፍትሐዊነት እንጂ ሌሎችን ጎድቶ የመጠቀም ሀሳብ እንደሌለን ራሳቸው ከፋሾቻችንም ያውቁታል። በመሆኑ ዛሬም ሆነ ወደፊትም አባይም በፍትሐዊነት የመጠቀም መብታችን በፍጹም ሌሎችን እንዲጎዳ አንፈልግም። የመጠቀም መብታችንን ከማረጋገጥ ወደኋላ አንልም።
የአሜሪካ ድምጽ ያነጋገራቸውም አንዳንድ ተሳታፊዎችም የውጭ ጣልቃ ገብነትና የአሜሪካ መንግስት በኢትዮጵያ ባለስልጣናት ላይ የጣለውን የቪዛ እገዳን ለመቃወም እንደወጡ ነው የተናገሩት። አቶ መሐመድ ኢብራሂም ከተሳታፊዎቹ መካከል ናቸው።
ያው እናውቀው እኛ ጉዳይ ከኛ አልፈን ለሌላም የምንጠብ ህዝቦች ስለሆን ስለዚህ ለጥቂያን ጓዳ እንደዚህ ያቁልን ስለማይገባ ከልጆች ጎን ለሰለፍ ነበርታውስ።
በአዲስ አበባ ስታዲየም ድምጻችን ለነጻነታችንና ለሉዓላዊነታችን በሚል መሪ ቃል በተካሄደው ሰልፍ ላይ በሺዎች የሚቆጠሩ ወጣቶች ተሳትፈዋል። ተመሳሳይ ሰልፎች በሌሎች ያገሪቱ ከተሞችም ተካሂደዋል። ለአሜሪካ ድምጽ ፀሐይ ዳምጦ ከአዲስ አበባ።
ፀሐይ ዳምጦን ለዘገባው አመሰግናለሁ። ከአራት ወራት በላይ ባስቆጠረው የሚያንማር ወታደራዊ መፈንቅለ መንግስት የተቆጡ በሺዎች የሚቆጠሩ አፍቃሪ ዲሞክራሲ ሰልፈኞች ለሀገር አቀፍ ተቃውሞ አደባባይ መውጣታቸው ተዘገበ። በአንጻሩ የሀገሪቱ ጦር ሰራዊት በወሰደው የኃይል እርምጃ በመቶዎች የሚቆጠሩ ሲገደሉ በሺዎች ለእስር መዳረጋቸው ተመልክቷል። በእስረኞች ላይ በሚፈጸሙ ኢሰብአዊ አያያዞች የሚታወቀው ኢንሳይን የተሰኘው እስር ቤት በመቶዎች የሚቆጠሩ የፖለቲካ እስረኞች መፈንቅለ መንግስቱ ከተካሄደበት ጊዜ አንስቶ ታስረው እንደሚገኙ ያመለከተው ዘገባ በአንዳንዶች ላይ እጅግ የከፋ የማሰቃየት ድርጊት እንደሚፈጸምባቸው አንዳንድ ከእስር የተለቀቁ ሰዎች ተናግረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አንድ የአሜሪካ ዜግነት ያላቸው የሶማሊያ ተወላጅ ባለሀብት በናይሮቢ ከተሰወሩ ከቀናት በኋላ የስቃይ ድርጊት የተፈጸመባቸው መሆኑን የሚያሳይ አስከሬናቸው ተጥሎ መገኘቱን ኬንያ የህዝብ ጉዳዮች አቃቤ ሕግ ጽሕፈት ቤት ዲሬክተር አስታወቁ። የጥቃቱ ሰለባ የሆኑት በሽር መሐመድ ዘመዶች በጠበቃቸው አማካኝነት በላኩት ደብዳቤ እንዳመለከቱት የ36 ዓመቱ ጎልማሳ የገቡበት ያለመታወቁን ተከትሎ በፖሊስ በኩል የታየው ጠባይ ጥያቄ የሚያስነሳ ነው ሲሉ ከሰዋል። በተለይ ፖሊስ የሟቹን ማንነት ከለየ በኋላ ትክክለኛ መረጃ ለቤተሰቡ ለመስጠት መዘግየቱ ያሳዘናቸው መሆኑን ተናግረዋል። በሚሊዮን የሚገመት መጠን ያለው የጆንሰን ጆንሰን ክትባት በያዝነው ሳምንት ወደ ሀገር ውስጥ እንደሚገባ የደቡብ ኮሪያ ባለስልጣናት አስታወቁ። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ግንቦት 22 2013 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአስቪዮ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ብሔራዊ ምርጫ ቦርድ ከሐረሪ ክልል ውጪ በሚኖሩ የሐረሪ ብሔረሰብ ተወላጆች የምርጫ ተሳትፎ ውሳኔ ላይ ያቀረበውን ይግባኝ ውድቅ አደረገው። ይህንን ጉዳይ የሚዳስሰው ዘገባ እንደሚከተለው ይቀርባል። ብሔራዊ ምርጫ ቦርድ ከክልሉ ውጪ የሚኖሩ የብሔረሰቡ ተወላጆች በሐረሪ ክልል ምርጫ መሳተፋቸው ህጋዊ መሰረት የለውም ሲል ያሳለፈውን ውሳኔ በጠቅላይ ፍርድ ቤት የምርጫ ሂደትና ውጤትን የሚያዩ ይግባኝ ሰሚ ችሎት ውድቅ ካደረገበት በኋላ ለሰበር ሰሚ ችሎቱ ይግባኝ ጠይቆ ነበር። ይግባኙን ሲመለከት የቆየው ሰበር ሰሚ ችሎቱም ሐሙስ ዕለት ተመሳሳይ ውሳኔ ማሳለፉን የሐረሪ ብሔራዊ ጉባኤን ወክለው ከቆሙት የህግ ጠበቃ አንዱ አቶ ሳልሃዲን ቶፊቅ ለአሜሪካ ድምጽ ተናግረዋል።
የማይፈጣን የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በመሆኑ በዚህ መሰረት የሐረሪ ብሔራዊ ጉባኤ ቅሬታውን አቅርቦ ነበር። በዚህ ቅሬታ ያው ቦርዱን ምላሽ ሰጥቶ በመጨረሻ ላይ የቦርዱን ጥያቄዎች ያው ህጋዊ መሰረት እንደሌለው ነው የተለያዩ ጭብጦችን በመያዝ የሐረሪ ብሔር አባላት ካህናት አመብን ከአፈርማሽራችንም ማለት ነው የተለያዩ የዓለም አቀፍና ሀገሪቱ ህጎችን በማየት ህገ መንግስቱን በማየት ይችላሉ በሚል ወስኖ ነበር። በዚህ ውሳኔ ላይ ነው ሁሉ የሰበር አቤቱታ ያቀረበው ማለት ነው። ሰበር አቤቱታ ያቀረበባቸው ለራሱ ምክንያቶች አሉት። ከነዚህ ችሎት የለውም። ሌላ ሁለተኛ ደግሞ ይህንን አይነት ጥያቄዎች ሲነሳ ኢሚግሬሽን ምክር ቤት ቱጊ የሚሻውን ግንዲ መጥብ ነው በመጀመሪያ ደረጃ የጠራው። ከዛም በመቀጠል የህዝብ ተወካዮች ምክር ቤት ውሳኔ ከዚህ የህገ መንግስት ስራ ላይ ከመዋሉ በፊት ያው ስለተወሳነ ተወታኝነት የለውም የሚል የክልሉ ህገ መንግስት ደግሞ ከፌዴራል ህገ መንግስቱ ጋር ይጋጫል የሚሉ ነጥቦች ነው። ክልሎች ደግሞ የራሳቸው የምርጫ ህግ ማውጣት አይችሉም እና በዚሁ ምክንያቶች የፍርድ ቤት ተወሳኔ እንዲሻርለት አመልክቶ ነበረ። በዚሁም ያው የሀረሪ ብሔራዊ ጉባኤ ህገ መንግስቱን መሰረት ያደረገ መሆኑ አንደኛ ከፍርድ ቤት ስልጣን አንጻር ጉዳይ ትክለ ፍርድ ቤት ይታሰሚ ስልጣን እንዳለው ይህ የህገ መንግስታዊ ትርጉም እንደማያሻ የህዝብ ተወካዮች ምክር ቤት ህገ መንግስታዊ መሰረት እንዳለው የክልሉ ህገ መንግስት እንዲሁም የፌዴራል ህገ መንግስትና የህዝብ ተወካዮች ምክር ቤት ውሳኔ ድጋፍ ያለው በመሆኑ ተቀባይ እንደል እንደሌለ የተከራከረበት ሁኔታ ጃርግን የሚመለከት ሳይሆን አሁን ይህ ጉዳይ የአንድ ክልል ምክር ቤት እንደመሆኑ በተያያዘ አደረጃጀት የተወካከል አሳያዝም የመጫወት ሳይሆን በክልሎች ህገ መንግስት የሚቀመጥም በመሆኑ በዚህ ምክንያት ምርጫ ቦርድ እያቀረበ ያለው መከራከያ አግባብ የለውም በሚል ነው ክርክር ሲደረግ የነበረውና በመጨረሻ ፍርድ ቤት ያው ቦርዱ ያቀረበውን የሰበር አቤቱታ የሀረሪ ብሔራዊ ጉባኤ ምላሽ እንዲሰጥበት ተደርጎ ከዛም ኢንተርሽመንት እንዲደረግበት ተሰጥቶ ከዛም ፍርድ ቤቱ አንዳንድ መጠረቅ ያለባቸው ነጥቦች አለ በማለት የቃል ክርክር አንድ ሰዓት ከሀምሳ ደቂቃ በላይ የሚሆን ክርክር ተደርጎ በአጭር ጊዜ ውስጥ ያው የፌዴራል ጠቅላይ ፍርድ ቤት ውሳኔ የሰጠበት ሁኔታ ነበር። ሰኞ ነው የቃል ክርክር የተደረገው። ውሳኔ የሰጠው ደግሞ ሐሙስ ነው የተሰጠው ማለት ነው። ትናንትና የተሰጠው ውሳኔ ማለት ነው። ስለዚህ ፍርድ ቤቱ ያያቸው ነጥቦችን በምናይበት ጊዜ አንደኛ የምርጫን በሚመለከት ስልጣን የለውም የሚለውን የፍርድ ቤት ስልጣን አይደለም የሚለውን መቃወሚያ፣ የምርጫ ቦርድ አዋጅ መቋቋሚያ አዋጅ ቁጥር 1133 2001 ማለት ነው አንቀጽ 17 ቁጥር 1 ላይ የብሔራዊ ምርጫ ቦርድ የሚሰጣቸው ውሳኔዎች በተለይ ደግሞ ከምርጫ ሂደትና ውጤት ጋር የተያያዙ የመጨረሻ የቦርዱ ውሳኔ ማለት ነው የመጨረሻ የቦርዱ ውሳኔ በፌዴራል ጠቅላይ ፍርድ ቤት ይታያል የሚል ነው። ስለዚህ የሰፈ ድርጅት ሆነ የአሁኑ የሰበር ሰሚ ችሎት በዚህ መሰረት ስልጣን እንዳለውና የታችኛው ፍርድ ቤት እንዳለበት የሚያጋባም ነው የሚል ነው። ሁለተኛ ደረጃ ደግሞ የህገ መንግስት ትርጉም ያሻዋል እንዲሆን ላይም ህጉ ግልጽ በሆነበት ጊዜ ፍርድ ቤቱ ይህንም ተፈጻሚ ማድረግ ነው እንጂ ህገ መንግስት ትርጉም በማሻ ጉዳይ ሳይ ህገ መንግስት ትርጉም ያስፈልጋል ብሎ መሄድ እንደማይፈልግ ስለዚህ የፌዴሬሽን ምክር ቤት ደረጃ ሚኒስተር ህገ መንግስታዊ ትርጉም ታያች ያለበት ባት ፍርድ ቤቱ ስልጣን አለው በሚል በመሰረታዊነት ውሳኔውን ያሰረፈው። ሌላው በዋናነት የህዝብ ተወካዮች ምክር ቤት ውሳኔ በወቅቱ ህገ መንግስቱ ከጸደቀ በኋላ የህዝብ ተወካዮች ምክር ቤት ይህንን የወሰነው እና ህገ መንግስቱ የጸደቀው ህዳር 29/1987 ሲሆን የህዝብ ተወካዮች የሽግግር መንግስት የህዝብ ተወካዮች ምክር ቤት የወሰነው መጋቢት 6/1987 ነው። ህገ መንግስቱ ደግሞ ስራ ላይ የዋለው የ15 ነው። ግን የሀረሪ ክልል የመንግስት አወቃቀር በሚታይበት ጊዜ የተለያዩ ኮሚቴዎች፣ የተለያዩ ጥናቶች ተደርጎ የህዝብ ተወካዮች ምክር ቤቱ ይህንን ቃፍ መሰረት በማድረግ ህገ መንግስታዊ ህገ መንግስቱ ከመጥፈት ጋር አብሮ ያየበት ሁኔታና ያጸደቀበት ሁኔታ መሆኑንና ይህንን ፍርድ ቤት እንዳረጋገጠበት ከዚህ በፊት ምርጫ ቦርዱ ይህን የህዝብ ተወካዮች ምክር ቤት ውሳኔ አንቀበለው የሚያሉ ሰነድ ከህዝብ ተወካዮች ምክር ቤት አስቀርቦ አይቶታል። በዛ ሰነድ ደግሞ ህገ መንግስታዊ መሰረት ያለው መሆኑን አረጋግጧል። እንደገና ደግሞ ክልሉ ህገ መንግስት ደግሞ መሰረት አድርጎ የህዝብ ተወካዮች ምክር ቤት ውሳኔ እንዲሁም የኢፌዴሪ ህገ መንግስት መሰረት በማድረግ የተወሰነ ውሳኔ በመሆኑ ቦርዱ እያቀረበ ያለው ነገር ህገ መንግስታዊነት ክርክር የሚያስነሳ ባለመሆኑ የሀረሪ ብሔር አባላት ከክልሉ ውጭ ያሉ ማለት ነው መምረጥ ይችላሉ የሚል ነው። ሌላው ይህንን መሰረት ሲያደርግ ያው የዓለም አቀፍ የህግ ድንጋጌዎችንም የአይሲሲፒአር አንቀጽ 27ን የተባበሩት መንግስታት ቻርተር ውሳኔንም መሰረት በማድረግ የአናሳ ብሔር አባላት ቋንቋ፣ ባህል፣ ቅርጻቸውን በሚመለከት ጥበቃ ማድረግ ተገቢ መሆኑ ወይም ደግሞ ህገ መንግስቱ ላይ የሚደግፍ በመሆኑ የሀረሪ ክልል ህገ መንግስት ይህንኑ በአካተተ መልኩ ያስቀመጠ በመሆኑ ለእነዚህ አናሳ ብሔሮች መብት ጥበቃ ህገ ተግባራዊ መሆኑና ዓለም አቀፍ ድርጅቶችም ሌሎች ሀገሮችን ልምዶችን መሰረት በማድረግ የተደረገ ነው በሚል የውሳኔ ነው የሰጠው።
አቶ ሳልሀዲን የፍርድ ቤቱ ውሳኔ የፍትህ ስርዓቱን ለሁሉም እኩል በማገልገል ላይ እንደሚገኝ ማሳያ ነው ብለዋል።
ይህ ውሳኔ ደግሞ ትልቁ ቁም ነገር ያለው ነገር የሀረሪ ብሔር ብቻ ሳይሆን የሌላዎችን የአናሳ ብሔሮች መብት ጭምር በመሆኑ ያለው ጥያቄ ትምህርት እንዳልሆነና በአጠቃላይ ሀረሪ ብሔራዊ ጉባኤ ያቀረበው አቤቱታ ከሰማለት ነው በምርጫ ቦርድ የተወሰነ ውሳኔ አግባብ እንዳልሆነ የታችኛው ዩኒቨርሲቲ ፍርድ ቤት የሰጠው ውሳኔ ትክክል እንደሆነ ማስናት የሀረሪ ብሔር አባላት ክፍል ውጭ ያሉት ያው ከአናሳ ብሔር ቁጥሩ መጥከነተበት አንፃር ተገቢና ትክክለኛ የሚል ድምዳሜ ላይ በመድረስ የምርጫ ቦርዱ ውሳኔ ይሰጣል። የፌደራል ፍርድ ቤት ውሳኔ ደግሞ
አሁን ቀጣይ የምታረጉት ነገር ምንድን ነው?
ቀጣይ አሁን የሚደረገው ነገር ያው የውሳኔ ለቦርዱ ያው ደርሶት በጣም ፍሳብ የተሰጠው በሚጠበኩ ደግሞ የፌደራል ቦርድ በሚያቀርበት ጊዜ ታግዶ ነበር። አፈጻጸም ጀምሯል። ታግዶ ነበረ ውሳኔ ስለሚታይ ማለት ነው። ይህንንም አፈጻጸም መገዳ ተነስተዋል እና ስለዚህ ምንድን ነው የፌደራል ጠቅላይ ፍርድ ቤት ሊጓንሽ የሚችሉትን ይህን ትእዛዝ የፍርድ ውሳኔ እንዲደርሰው ስለተደረገ በዚህ መሰረት የጀመርነው የሄደው አፈጻጸሙ ማለት ነው። በተባለው መሰረት በዋናነት ያለው የህዝብ ተወካዮች ምክር ቤት በወሰነ ውሳኔ የክልሉ ህገ መንግስት በሚያስቀምጠው እንዲሁም ከዚህ በፊት 5 ዓመት ከሆኑበት በነበረው አሰራር እንዲተገብር የሚል ውሳኔ ስለተሰጠ በዛ ውሳኔ መሰረት ምርጫ ቦርድ እንዲያስፈጽም ይህንን የጀመርነውን አፈጻጸም የታገደው ማለት ነው እንዲቀጥል ማድረግ ነው ማለት ነው።
በሌላ በኩል በውሳኔው ላይ ያላቸውን አስተያየት እንዲሰጡ የጠየቅናቸው የብሔራዊ ምርጫ ቦርድ ኮሚኒኬሽን አማካሪ ሶሊያና ሽመልስ ጉዳዩ ግልጽ ውሳኔ ማግኘቱ መልካም ነው፣ የፍርድ ቤቱን ውሳኔ እናስፈጽማለን ሲሉ ምላሽ ሰጥተውናል። የምታዳምጡት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ ዝግጅታችንን ነው። ወደ ተከታዩና ሰፋ ያለ ጊዜውን ወደሚወስደው ቀጣዩ መሰናዷችን እንለፍ። ዩናይትድ ስቴትስ በኢትዮጵያ ላይ በወሰደችው አቋም በተለያዩ ከተማ የሚገኙ ነዋሪዎች የተሰበሰቡ አስተያየቶች ናቸው። ይህንን ሰፋ ያለውን ጊዜ የሚይዙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባለፈው ሳምንት እሁድ በሰጡት መግለጫ በትግራይ ውስጥ ያለው ቀውስ እንዲፈጠርም ሆነ እንዲወሳሰብ በማድረግ ተጠያቂ በሆኑ ግለሰቦች በአሁኖቹና በቀድሞዎቹ የኢትዮጵያና ኤርትራ መንግስት ባለስልጣናት፣ ወታደራዊ የደህንነት አባላት እንዲሁም የአማራ ክልል ኃይሎችና መደበኛና መደበኛ ላልሆኑ የህዝባዊ ወያኔ ሓርነት ትግራይ ህወሓት አባላት የቪዛ ማዕቀብ እንዲደረግ የተወሰነ መሆኑን አስታውቃለሁ ብለዋል። ዩናይትድ ስቴትስ በኢትዮጵያ ትግራይ ክልል ባለው ቀውስና ለኢትዮጵያ ሉዓላዊ ግዛትና ብሔራዊ አንድነት አደጋ በሆኑ ሌሎች ችግሮች ጥልቅ ስጋት አላት ያሉት ብሊንከን ትግራይ ውስጥ ያሉ ሰዎች በመካሄድ ላይ ባለው የሰብአዊ መብት ጥሰት ጥቃትና በደሎች እየተሰቃዩ ነው፣ በአስቸኳይ የሚያስፈልጉ የሰብአዊ እርዳታዎች በኢትዮጵያና በኤርትራ ወታደሮች እንዲሁም በሌሎች ታጣቂ ኃይሎች እንዲታገዱ ተደርገዋል ብለዋል። ብሊንከን ከፍተኛ የዲፕሎማሲ ጥረቶች ቢደረጉም በትግራይ ግጭት ተሳታፊ የሆኑ ወገኖች ግን ግጭቱን ለማቆምም ሆነ ፖለቲካዊ ቀውሱን በሰላማዊ መንገድ ለመፍታት የወሰዱት ይህ ነው የሚባል ምንም አይነት እርምጃ አለመወሰዱንም ገልጸዋል። የውጭ ጉዳይ ሚኒስትሩ ዩናይትድ ስቴትስ ግድያዎችን፣ ማፈናቀሎችን፣ ስር የሰደዱ የጾታ ጥቃቶችና ሌሎች የሰብአዊ መብት ጥሰትና በደሎችን እጅግ አጥብቃ ታወግዛለች፣ ትግራይ ውስጥ የውሃ ምንጮች፣ ሆስፒታሎችና የሕክምና ተቋማትን ጨምሮ በወደሙት የሰላማዊ ዜጎችና ንብረቶችም እኩል አሳዝነውናል በማለት ተናግረዋል። የኢትዮጵያ መንግስት በሰብአዊ መብቱ ጥሰቶችና ጥቃቶቹ ተሳታፊ የሆኑትን ሁሉ ተጠያቂ በማድረግ የሰላማዊ ዜጎችን ደህንነት በመጠበቅም ሆነ የሰብአዊ እርዳታው ተደራሽነት እንዲኖር በማድረግ ህዝባዊ ኃላፊነቱን እንዲወጣ የጠየቁት ብሊንከን ኤርትራ መንግስት በይፋ የገባውን ቃል ጠብቆ ወታደሮቹን ዓለም ወደሚያውቀው የኤርትራ ግዛት ክልል እንዲመልሳቸው እንጠይቃለን በማለት ጥሪያቸውን አቅርበዋል። በክልሉ የሚካሄደው ግጭትና ጠባጫሪነቱ በአስቸኳይ ካልቆመ የሚያስፈልገውን አጣዳፊ ሰብአዊ እርዳታ በስፋት ማዳረስ ስለማይቻል አሁን የሚታየው የምግብ እጥረት ወደ ረሃብ አደጋ ሊያመራ ይችላል በማለትም በአካባቢው ተደቅኗል ስላሉት አደጋ ስጋታቸውን ገልጸዋል። በትግራይ ለተፈጠረው ቀውስ በመፍትሄነት የቀረቡ አማራጮችን ሁሉ ያልተቀበሉ ወገኖች ከዩናይትድ ስቴትስም ሆነ ከዓለም አቀፉ ማህበረሰብ ሌሎች ተጨማሪ እርምጃዎች ሊወሰዱ እንደሚችሉ ማወቅ ይኖርባቸዋል ያሉት ብሊንከን ሌሎች መንግስታትም ይህንን እርምጃችንን እንዲደግፉ ጥሪያችንን እናቀርባለን ብለዋል። የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን የቪዛው ማዕቀብ በኢትዮጵያ ትግራይ ውስጥ ባለው ህዝብ ላይ በተፈጸመው ያልተገባ ጥቃት የተሳተፉ ወይም በደል የፈጸሙ በክልሉ የሰብአዊ እርዳታ ለሚያስፈልጋቸው ወገኖች እንዳይደርስ ያደናቀፉም ሁሉ የሚመለከት መሆኑን ገልጸው እቀባው በዚህ ድርጊት የተሳተፈውን ሰው የቅርብ ቤተሰቦችንም ሊጨምር ይችላል በማለት አስረድተዋል። ከባለስልጣናቱና ግለሰቦቹ በተጨማሪ በአገሪቱ ላይ ስለሚጣለው ተጨማሪ ማዕቀብ ብሊንከን ሲገልጹ ከዚህ በተጨማሪ ለኢትዮጵያ የሚሰጡ የኢኮኖሚና የደህንነት ነክ እርዳታዎች ላይ መጠነ ሰፊ የሆኑ ገደቦች የጣለን በመሆኑ በመከላከያው ዘርፍ ያለንን የንግድ ቁጥጥርና ፖሊሲያችንንም ከዚህ ጋር እንዲስማማ እናደርጋለን ብለዋል። ሚኒስትሩ አያይዘውም የምንሰጠውን የሰብአዊ እርዳታ የምንቀጥልበት ሲሆን በተወሰነ ደረጃም እንደ ጤና፣ የምግብ ዋስትና፣ ለሴቶችና ልጃገረዶች እገዛ፣ ለሰብአዊ መብትና ዴሞክራሲ፣ ለመልካም አስተዳደርና ግጭትን ቅነሳ በመሳሰሉት ዘርፎች የምንሰጠውን እርዳታ እንቀጥልበታለን ብለዋል። ኤርትራን በሚመለከትም ዩናይትድ ስቴትስ ለኤርትራ እንዳይሰጡ የወሰነቻቸውን መጠነ ሰፊ የእርዳታ ማዕቀቦችም እንዲሁ ትቀጥልበታለች በማለት ያለውን አቋም ገልጸዋል። በመጨረሻም ዩናይትድ ስቴትስ ቀውሱ ዘላቂ የሆነ የፖለቲካ መፍትሄ እንዲያገኝ አሁንም ጥሪ ታቀርባለች አሉት ብሊንከን። እኛ በትግራይ የተፈጠረውን ቀውስ እንዲወገድ ኢትዮጵያውያን እርቅና ውይይት አድርገው አሁንም የገጠማቸውን መከፋፈል እንዲያስወግዱ ለመርዳት ቁርጠኝነታችንን እንገልጻለን በማለት ተናግረዋል። ይህንን መግለጫ ተከትሎ በማግስቱ ሰኞ መግለጫ ያወጣው የኢትዮጵያ ውጭ ጉዳይ ሚኒስቴር ደግሞ የቪዛ ገደቦችና ተያያዥ ውሳኔዎቹ የሁለቱን ሀገራት የቆየ ወዳጅነት የሚሸረሽር መሆኑን ገልጾ ኢትዮጵያ ከአሜሪካ ጋር ያላትን የሁለትዮሽ ግንኙነት መልሳ እንድትፈትሽ ያስገድዳታል ብሏል። አስተዳደሩ እዚህ ውሳኔ ላይ ለመድረስ የሚያስችል በቂ ምክንያት የለውም በማለት ነው የሚኒስትሩ ቃል አቀባይ አምባሳደር ዲና ሙፍቲ የተናገሩት። በሌላ በኩል ደግሞ የኒውጀርሲ ዴሞክራትና ሴናተር ባብ መንዴስ እና የተወካዮች ምክር ቤት አባል ግሬጎሪ ኒክስ ባወጡት የጋራ መግለጫቸው የአሜሪካ መንግስት ሰሞኑን ካወጣው የቪዛ ማዕቀብ ጥሩ ጅምር ቢሆንም ሌሎች ተጨማሪ ጠንካራ እርምጃዎች ያስፈልጋሉ፣ አሜሪካ በኢትዮጵያ ላይ መሬት የያዘ ውሳኔ ማሳለፍ ይኖርባታል ሲሉ ማሳሰባቸው ተመልክቷል። የኦክላሆማ ሪፐብሊካን ሴናተር ጄምስ ማንትዊን ኢንሆፍ ደግሞ በምክር ቤቱ ፊት ለፊት ሰሞኑን በሰጡት መግለጫ የግጭቱ መንስኤና አመጣጥ ያሉትን ምክንያት አስረድተው የአሜሪካ መንግስት አሸባሪውን ህወሓትና የኢትዮጵያ መንግስት በእኩል አይን ተመልክቶ ያስተላለፈው ውሳኔ ስህተት መሆኑን ተናግረዋል። ሁለቱ የምክር ቤት አባላት ሴኔተር ባብ መንዴዝና የተወካዮች ምክር ቤቱ አባል ግሬጎሪ ሚክስ በጋራ ባወጡት አስተያየት መልእክታቸው ደግሞ በትግራይ እየተካሄደ ያለው አሰቃቂ ጦርነት ወደ 7 ወራት የተጠጋው መሆኑን ገልጸው የሚከፈለው ሰብአዊ ዋጋ እየጨመረ ነው ብለዋል። በሺዎች የሚቆጠሩ ሰላማዊ ዜጎች ቆስለዋል ወይም ተገድለዋል። በዘፈቀደ የተገደሉ የጅምላ ፍጅቶች፣ ጾታዊና ጾታን መሰረት ያደረጉ ጥቃቶች፣ በግዳጅ የሚካሄዱ መፈናቀሎች፣ ሌሎች የሰብአዊ መብት ጥሰቶች ተፈጽመዋል ብለዋል። በሌላ በኩል ህዝባዊ ወያነ ሓርነት ትግራይ ህወሓት በትግራይ ህዝብ ላይ እንደሚፈጸመው ሁሉ በወራሪዎች እየተቃጣ ያለ በመሆኑ ከጭፍጫፊዎች እኩል ሊፈረጅ የሚችልበት ምክንያት የለም ሲል ድምጸ ወያኔ በሚባለው የድርጅቱ ልሳን የተላለፈው የህወሓት መግለጫ ለዩናይትድ ስቴትስ የቪዛ ማዕቀብ ምላሽ ሰጥቷል። ከሁሉም አስቀድሞ የጆ ባይደን አስተዳደር SR-97 በሚል አምባገነን ባላቸው ኢሳያስ አፈወርቂና ፋሽስት ባላቸው ጠቅላይ ሚኒስትር አብይ አህመድ ቡድን ላይ ተጨባጭ የሆኑ የኢኮኖሚና ዲፕሎማሲያዊ ማዕቀብ እርምጃ መውሰድ በመጀመሩ ህዝባዊ ወያኔ ሓርነት ትግራይ ህወሓት አድናቆቱን እንደሚገልጽ አስታውቋል። የኤርትራ መንግስት በበኩሉ ማዕቀቡን ተቃውሞ ባወጣው መግለጫ በመግለጫው ይዘትና አቀራረብ ቋንቋ አዝነናል ብሏል። ትግራይ ክልል ለተከሰቱ ቀውሶች ብቸኛው መንስኤ በአሁኑ ወቅት የፈረሰው የህወሓት ቡድን እንደ አውሮፓውያን አቆጣጠር ህዳር 3 ቀን ያደረሰው አደገኛ ወታደራዊ ጥቃትን አድራጎት ነው ሲል አሳስቧል። በማስከተል ቢባልም ይህ በግዝፈቱና በክብደቱ ከዚያ ቀደም ባለው መልኩ የታቀደው ጥቃት ከመፈጸሙ አስቀድሞ በቀደሙት ቀናት የህዋት ማዕከላዊ ኮሚቴ ይሁንታ የሰጠው ከመሆኑም በላይ በፓርቲው ቃል አቀባይ ፈጥኖ ግቡን የሚመታ መብረቃዊ እርምጃ ነው ብሎ በድፍረት ገልጿል ሲል አክሏል። ህዋት በወታደራዊ ጥቃት እቅዱ ኢትዮጵያን ብቻ ሳይሆን ኤርትራንም ጭምር ኢላማ ያደረገ እንደነበር ያመለከተው የኤርትራ መንግስት መግለጫ የህዋት ዓላማ ቢሳካ ኖሮ ኢትዮጵያና ኤርትራ እንዲሁም በአፍሪካ ቀንድ ሊያስከትል ይችል የነበረው እጅግ የከበደ አደጋና ትርምስ የታወቀ በመሆኑ ማብራራት አያስፈልገንም ብሏል። አድማጮች እነዚህ ከላይ ያስደመጥናችሁ አስተያየቶች ባሳለፍነው ሳምንት በዝርዝርና በስፋት ካስደመጥናችሁ ዘገባዎች ላይ አጠር አድርገን ያቀረብናቸው ሲሆን ተከታዩ መሰናዷችን ይህንን የዩናይትድ ስቴትስ አቋም በተመለከተ ያነጋገርናቸው ኢትዮጵያውያን የሰጡትን አስተያየት እናጋራችኋለን። በቅድሚያ ወደ መቀሌ እንወስዳችኋለን። ዘጋቢያችን አለም ፍስሐ አስተያየታቸውን የጠየቃቸው የመቀሌ ነዋሪዎች አስተያየት እንደሚከተለው ይቀርባል።
በኢትዮጵያ ታሪክ የኢትዮጵያ አንዳንድ የኢትዮጵያ መሪዎች በአጋጣሚ ዙፋን ይይዙና ህዝቡን የማስተዳደር አቅም ሲያንሳቸው ወደ ፍጹም አምባገነንነት ይለወጣል። ከዚያም እጃቸው በንጹሃን ሰዎች ደም ይታጠባል። አንዱ ብሔር ከሌላኛው ብሔር እንዲጋጭ ዘንድ ጥቁር ስም እንዲሰጣጥ ያደርጋል። የህዝቡ ዋይታ፣ የህዝቡ ጭፍጨፋ እንደ ፊልም እያዩ ይዝናኑበታል። ታዲያ ይህ ጭፍጨፋ ይብቃኝ የሚል ኃይል በሚመጣ ሰዓት ግን ከሀገር ኮብልለው የመጥፋት ባህሪ የኢትዮጵያ ታሪክ ነው። ለዚህ አርአያ የሆነ የደርግ የፋሽስቱ ደርግ ስርዓት መሪ መንግስቱ ኃይለማርያም ጥሩ አርአያችን ነው። እናም በዛሬው ወቅት እየተደረገ ያለ የአብይ መንግስት የአብይ አመራር የፈቀደው ጨፍጫፊ ኃይል እናም የኢትዮጵያ የአማራ ተስፋፊ ኃይል እንደዚሁም የኤርትራ ወራሪ ኃይል ሶስቱንም ወደ አሜሪካ እንዳይገቡ ያደረገችው የቪዛ ክልከላ ፍትሃዊ ነው ብለን እናምናለን። ምክንያቱም እነዚህ ሶስት ወራሪዎች በትግራይ ህዝብ ላይ ታይቶ የማይታወቅ በዓለምም ተደርጎ የማይታወቅ ሰብአዊ መብት የጣሰ እጅግ በጣም ዘግናኝ የሆነ ጭፍጨፋ አድርገዋልና እናም እነዚህ መሪዎች ወደ አሜሪካ እንዳይገቡ ስላደረገችው የቪዛ ክልከላ እናደንቃለን። ሆኖም ግን እጅግ በጣም ዘግይታለች አሜሪካ። ዘግይታለች ማለቴ የቪዛ ክልከላውን አይደለም፣ የትግራይ ህዝብ ያን ያክል አሰቃቂ ግፍ እየደረሰበት ግን አሰቃቂ ግፉ እንዲቆም መስራት ነበረባት፣ ሙሉ በሙሉ እንዲቆም መስራት ነበረባት። እየተንቀሳቀሰች ነው፣ በእርግጥ ግን ከዚህ ይበልጥ መስራት ነበረባት። አሜሪካ የቪዛ ክልከላ ስላደረገችው እያደነቅን እያመሰገንን፣ አሜሪካ ብቻ ሳይሆን ሌሎች የዓለማት ሀገሮችም አሜሪካ ያደረገችውን ፈር ተከትለው ሁሉም እንደዛ ቢወስኑት እጅግ በጣም ጥሩ ነው ላለው። ይህ ብዬ በህወሓት ላይ ስለተደረገው የቪዛ ክልከላ ግን አልገባኝም። ለምን ህወሓት የትግራይ ህዝብ የዘር መጥፋት ጭፍጨፋ እየተደረገበት ስላለ ለዚህ የዘር መጥፋት ጭፍጨፋ ሆን የታገለ ነው ያለውና ምን ስላደረገ ነው የህወሓት አባላት ከትግራይ እንዳይወጡ የቪዛ ክልከላ ያደረገችው አሜሪካ? ስለዚህም እኛ እንደ ቪኦኤ አድማጮች በአሜሪካ ያሉ የቪኦኤ ጋዜጠኞች ወደ አሜሪካ ወደ ባይደን መንግስት ቀርበው ስለምንድን ነው የህወሓት አባሎችስ እንዳይወጡ የተደረገው ብሎ ማብራሪያ እንዲያቀርብልን እንማጸናለን።
ሌላኛዋ በመቀለ ከተማ አቀርቀል ደብር በሚባል ቦታ ያገኘ ህወሓት አስተያየት ሰጭ ደግሞ
በትግራይ ደረጃ አሁን ባለንበት ሰዓት እየተካሄደ ያለው ወረራና ጨፍጨፋ ቀላል የሚባል ስላልሆነ ህዝብ እንደ ህዝብ በቋንቋው፣ ህዝብ በባህሉ፣ ህዝብ በኑሮውና በነጻነቱ የሚጨቆንበት ደረጃ ደርሰናል፣ በትግራይ ደረጃ በትግራይ ህዝብ። ስለዚህ በዚህ ሁኔታ እያንዳንዱን ኢንፎርሜሽን እያንዳንዱን ሀሳብ የመከታተልና ሀሳባችንን የመስጠት ግዴታ ስላለብን ኤቭሪ ኢንፎርሜሽን እንቀበላለን፣ እንሰማለን፣ እንከታተላለን ከትንሽ እስከ ትልቅ ማለት ነው። በዚህ ሳምንት የአሜሪካ መንግስት ያወጣው የእቀባ ውሳኔ ሰምተነዋል። ለወንጀሎቹ እያንሳል፣ እንደውም ትንሽ ዘግይቷል። የአሜሪካ መንግስትም ሆነ የተባበሩት መንግስታት ውሳኔ እንዲሰጡ በጣም ብዙ ጊዜ ሆኖናል ስንጠብቅ። ይሄ ውሳኔ ዘግይቶም ቢሆን አሁን ደርሶልናል። ስለዚህ በውሳኔው ደስተኞች ነው። ውሳኔው ስለተሰጠ ደስተኛ ነኝ፣ እንደኔ ደስተኛ ነኝ። ግን ሚዛናዊም አይደለም፣ ምክንያቱም ከእነዚህ ወንጀለኞች እኩል ፍርድ የተሰጠበት አንድ ቡድን አለ፣ አንድ የትግራይ መንግስት አለ። የትግራይ ለኛ እንደ ውድብ ብቻ አይደለም፣ የትግራይ ህወሓት ለትግራይ ህዝብ እንደ ውድብ ብቻ አይደለም፣ መንግስት ነው። ምክንያቱም በምርጫ አረጋግጠናል፣ መንግስታችን ነው ብለን ውክልን አሰጥተናል። ህወሓት ደግሞ ህዝብ አለኝ ብሎ ህዝቡን ለማዳል ከችግር ለማውጣት እየተንከራተተ ያለ መንግስት ነው። ስለዚህ በዳይና ተበዳይ አንድ እኩል ተደርጎ አንድ አይነት ፍርድ ሲሰጥ በዚህ በኩል ቅሬታ አለ። ለወንጀለኞቹ ፍርድ ስለተሰጠ እንደውም ገና እርምጃ ይወሰዳል ተብሎ የምንጠብቀው ሌላ ፍርድ አለ። ለህወሓት የተሰጠው ፍርድ ግን እንደ ህዝብም ስለማይገባው እንደ መንግስትም ስለማይገባው የአሜሪካ መንግስት ደግሞ እንዲያዩና ይቅርታ ጠይቆን የህወሓትን ውሳኔ በሌላ መልስ እንዲሰጥበት ተስፋ አደርጋለሁ።
በመጨረሻ አስተያየትን ሰጠን በመቀለ ከተማ 07 ቀበሌ ያገኘሁት ነው።
አስተያየቴን በበጎ በኩል እየተቀበልኩት ጥሩ ነው ብዬ ነው ማምነው። ምክንያቱም ያለንበት ሁኔታ ስፔሻሊ ትግራይ ውስጥ እንዳለሁኝ የትግራይ ውስጥ ያለውን ፕራክቲካል በተግባር በየቀኑ እያየነው ነው። በየቀኑ ጭፍጨፋ ነው። በየቀኑ ሰው ይገደላል። በየቀኑ ሴቶቻችን ይደፈራሉ። እናቶች ይደፈራሉ። በየቀኑ ሰው በረሃብም በበሽታም እየሞተ ነው ከጥይት ውጭ። ምክንያቱም ምንም አይነት የህክምና ይሁን የሂማንታሪያን ምንም አይነት ኮሪደር ይለን። ስለዚህ ይሄንን እንዲተገበር የተወሰነው ውሳኔ ስለሆነ በበጎ መልኩ እየተቀበልን በጥሩ ነገር ነው ያየሁት። ትንሽ ግር ብለን ነበር እንደመጀመሪያ የህዋት አባላት ሲቀላቀሉ። ምክንያቱም ትግራይ ውስጥ የሚተደረግ ያለው ጭፍጨፋ የህዋት አባላት ጭፍጨፋዎች ነው ተብሎ መጠራት የለበትም ቢማም ነው። ምክንያቱም በአይናችን እንደምናየው እነሱ ጭፍጨፋውን አያውቁ። የጭፍጨፋን ያለ ኃይል ማን እንደሆነ እናቃለን። አሁን በዚህ 6 ወር ውስጥ የመጡ ኃይሎች ናቸው። ስለዚህ አስደንግጦን ነበር። ነገር ግን በኋላ በደንብ አጥኚ ሳይው በደንብ ሳጤ ነው የተገነዘብኩት ነገር አንደኛ ህዋትና የህዋት ሰራዊት እንዳለ ነው ዕውቅና እየሰጠ ነው። ምክንያቱም ተኩስ አቁም እየተባለ ያለው ለአማራ ሚሊሻ ወይም ለኤርትራ ሰራዊት ብቻ አይደለም። እነሱን እየተዋጋ ያለ ኃይል አለ። ይህ ኃይልም ተኩስ ማቆም አለበት። ተኩስ ካልቆመ ትግራይ ውስጥ ያው የሁሉም ኃይል እገዳ ሊደርስባቸው ስማቸው ማዕቀብ ውስጥ ሊገባ ባህሪያዊ ነው እና ትክክል ነው ብዬ ነው የገመትኩት። ምክንያቱም አንደኛ መኖራቸውን ነው ዕውቅና ነው እየሰጠ ያለው። ተደምስሰዋል ዱቄት ናቸው የተባሉት ኃይል አሁንም በመዋጋትና ፖዚሽን ላይ እንዳሉ ስላረጋገጠልን በጥሩ እንትን የተቀበልኩት። ለወደፊት ያው በውሳኔዎች ሳይሆን የእርዳታ ኮሪደሮች የትግራይ ህዝብ ከጭቆና የሚያገኝበት እንትን ሊኖር ይችላል ብዬ እንደ ተስፋ እንጂ ምንም አይነት ድል የሚገኘው በራሳችን በትግራይ ህዝብ ትግል ብቻ ነው። ይህንን አረጋግጠናል። ምክንያቱም የአሜሪካ መንግስት ከመጣ ይኸው 4 ወር አልፎታል። ይህንን ነገር እውቅና ሰጥቶ መግለጽና መናገር ማወጅ ተጀመረ። ግን ተግባራዊ ነገር እስካሁን የለም። ስለዚህ ወደ ተግባር ይገባል ብለን ተስፋ እናደርጋለን። ግን እንደነገርኩ ዋናው የነጻነታችን አንኳር የራሳችን አንድነትና ትግላችን ነው።
አስተያየት በመስጠት የተካተቱን ሁሉ እናመሰግናለን። ከመቀሌ ወደ አምቦ ነው የምንወስዳችሁ። ናኮር መልካ የተለያዩ ሰዎችን ጠይቋል።
እኔ መምህር ሰለሞን ተፈራ እባላለሁ። የአምቦ ዩኒቨርሲቲ ፖድካስት መምህር ነኝ። አሜሪካ በተለያየ ጊዜ የተለያዩ ሀገሮች ላይ በሰብአዊ መብት ምክንያት፣ በዲሞክራሲ መብት ምክንያት የተለያዩ ማዕቀብ ትዛለች። እነዚህም ማዕቀቦች በተለያየ ጊዜ ከሁለት ቦታ ከፍል ማለት እንችላለን። አንዳንድ ጊዜ ታርጌት ሳንክሽን ለሰዎች ላይ የሚጣል ማዕቀብ ሊሆን ይችላል። ሁለተኛ ምጣኔ ሀብት ላይ የሚጣል ማዕቀብ ሊሆን ይችላል። አሁን ታርጌትድ ወይም ደግሞ ግለሰቦች ላይ የተኮረው ማዕቀብ ብዙ ጊዜ ቪዛ ሊያካትት ይችላል። ይሄ ብዙም ይህን ያህል አሳሳቢ አይደለም። ነገር ግን ይሄ ነገር ቪዛ ላይ ብቻ ይቆማል ብለን ስናስብ ሌላ ነገር ተከትሎ ይዞ ይመጣል። ለምሳሌ ግለሰቦች ከሌሎች ሀገሮች ጋር በነጻነት ተንቀሳቅሶ ዲፕሎማት የማይሰሩ ከሆነ ይህም ራሱ አንድ ተግዳሮት ነው። ሁለተኛ ግን በተለይ በኢኮኖሚ ላይ ትልቅ ተጽዕኖ ሊያመጣ ይችላል። ለምሳሌ እንደምታውቀው የኛ ሀገር የኢኮኖሚ ጉዳት ደርሷል። በተፈጥሮ ምክንያት ወይም በሰው ሰራሽ ምክንያት ከታይዞ በተለይ ሚኒስትሩ የኢትዮጵያ ኢኮኖሚ አሁን በዚህ ጊዜ በጣም እየተጎዳ ነው። ይሄ ብቻ የአፍሪካ ኢኮኖሚ ብዙ ተጎድቷል እና ይሄ ማቀስ ጨምርበት ሌላ ጉዳት ሊያስከትል ይችላል። በተለይ ሁለተኛ የአሜሪካ ማዕቀብ አሜሪካ ላይ ብቻ ያቆማል ብለን ስናስብ አይደለም፣ ሌሎች ሀገሮችም ሊጨምር ይችላል፣ ሊጋብ ይችላል። እንደምታውቀው አሜሪካ የተለየ ጥሪ እያደረገች ነው፣ ለአውሮፓ ህብረት ጥሪ እያደረገች ነው፣ ሌሎች ሀገሮቹ የአሜሪካ ወዳጆች የሚባሉት ጥሪ እያደረገች ነው። ከታሪክ እንደምንረዳው ብዙ ጊዜ አሜሪካ ማዕቀብ ስትጥል የአሜሪካ ወዳጆች ወይም ደግሞ የአሜሪካ አጋሮች የአሜሪካ ማዕቀብ በሙሉ በተብሉ አፕላይ ያደርጋሉ እና ስለዚህ ይሄ ትልቅ ተጽዕኖ ሊያመጣ ይችላል። ከአውሮፓ ሀገሮች የምናገኘው እርዳታ ሙሉ ሙሉ ሊቆም ይችላል። ይሄ በጥንቃቄ ሊታሰብ ይገባል። ኢትዮጵያ በዲፕሎማሲ ጥረቷን ተጠናክራ መቀጠል አለበት። በተለይ የዲፕሎማሲ ሂደቱ ኢትዮጵያ መልስ ራሱ መፈተሽ መቻል አለበት።
ስሜ መምህር ዳን እንዳለው እባላለሁ። በአምቦ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል መምህር ነኝ። ከዚህ ቀባ በፊት ማንሳት የምፈልጋቸው ነገሮች አሉ። ለምሳሌ የቲፒኤልኤፍ መንግስት ለምሳሌ ባለፉት 27 ዓመታት ይህን ነገር ሲያስተዳድር ነበረ። ብዙ ችግሮች ነበሩ፣ የፖለቲካ ችግሮች፣ ማህበራዊ ችግሮች፣ ሰብአዊ መብት ችግሮች እዚህ ሀገር ሲከሰቱ ነበረ። አሁን ያለው መንግስት ላለፉት 3 ዓመታት እችን ሀገር እያስተዳዳት ነው። ለምሳሌ ባለፉት 27 ዓመታት ሲከሰቱ የነበረ የሰብአዊ መብት ጥሰትና አሁን ባለንበት 3 ዓመታት ውስጥ የነበሩ ሰብአዊ መብት ጥሰቶች ማለት ይጠቅማል ብዬ አስባለሁ። በየትኛውም መንግስት ሰብአዊ መብት ጥሰት መኖር አለበት ብዬ አላምንም። ነገር ግን እኛ የኖርንበት ባለፉት 27 ዓመታት በእኛ ህዝብ ላይ ሲደርስ የነበረው ግፍና ጭቆና፣ እስራት፣ ስደት፣ ግድያ ያኔ የአሜሪካ መንግስት ነበር ኢትዮጵያስ መንግስት ነበር ነገር ግን እንደዚህ አይነቱ ይቀባዎች ታይቶ አይታወቅም ማለት ነውና ዛሬ ምንድነው ምን የተለየ ነገር አለስ ወይ ለምሳሌ የኦሮሞ ህዝብ ሲሰደድ ሲገደል በግፍ ሲታሰር ከቀው ሲፈናቀል የነበረው ዲፕሎማሲ ስፔሻሊ በኢትዮጵያስ መንግስት ሲሰራ የነበረው የዲፕሎማሲ ስራ ትክክለኛ ያለው ዲፕሎማሲ ነው ማለት ነው የአሜሪካን ኢንተረስትስ ከተበቀ ድረስ እንዲያነቱ ይቀበሎች አላየንም ነገር ግን አሁን ባለው ሁኔታ በትግራይ ክልል በጦርነቱ ምክንያት ሰባዊ መብት ተደርሷል ማለት ነው የኢኮኖሚ ችግር የፖለቲካ ችግሮች እየታዩ ነው ነገር ግን የኢትዮጵያ መንግስት ይሄ ችግር ሲከሰት እንደ ችግር በአግባቡ ይሄ ቀባ ከመደረሱ በፊት መሰራት የነበረባቸው ስራዎች እንዳሉ አምናለሁ አንድ የሰባዊ መብት ጥሰት ማኖሩን ማመን መቻል አለብን የማህበራዊ ችግሮች የፖለቲካ ችግሮች ዘርፈ ብዙ ችግሮች እንዳሉ እናቃለን በአለም ሚዲያም ተዘገበ እንደነበረ ነገር ግን የኢትዮጵያ መንግስት እነኚህ ሪያሊቲዎች ተቀብሎ ከቀባው በፊት አስፈላጊ የሆኑ የዲፕሎማሲ ስራዎችና ኢንተርሚጃዎች መስራት ነበረበት በአግባቡ ብዬ አምናለሁ ለምሳሌ በቀባ ስለነበሩ በኢኮኖሚም ሊሆን ይችላል በሌላም ብለን ኤክስትራ ማየት ይችላል ሱዳንም ሱማሌም ማየት ይችላል ኮሪያም ማየት ይችላል እና የመንን እና ኢራንን ሶሪያን የተለያዩ ሀገሮች ከታሪክ ካየነው ማለት ነው እነሱ ያሉበት ደረጃ ዛሬ ሩዋንዳን ማየት እንችላለን ባዛ የሚነገሩ ትርክቶች ኢትዮጵያን አይጥቀማቸው በመንግስቲን ባለስልጣናት በእኛ ሚዲያ የሚነገሩ የሚነሱ ነገሮች ይቀባው ትክክል አለመሆኑ የሚነገርበት አካሄድ ከዚህ በኋላ ምን መሆን አለበት የሚለው ላይ ብንሰራ ይሻላል ብያስባለሁ
ስሜ መናገር አስፈልግም አምቦ ዩኒቨርሲቲ ለሶስተኛ ዓመት እንግሊዝኛ ተማሪ ነኝ አሜሪካ የታለችው ማቀብ በሁለት መንገድ ማየት ይችላል ነው በራሴ አንደኛ ከዚህ በታሪክ እንደምናቀው ያው ኢትዮጵያና አሜሪካ የቆየ ግንኙነት አላቸው በታሪክ ምን ይግልጽ ነው ይታወቃል ችግሮች ተፈጥሯል ይሄ ችግር ደግሞ በትግራይ ክልል ብቻ ሳይሆን ብዙ በኦሮሚያም በአማራም ሌሎች ክልሎችም ተከስቷል ይሄ ክስተት ማለት በዚህ ክስተት ደግሞ ብዙ ነገሮች ጠፍቷል ሶሪዮ ጠፍቷል ንብረት ጠፍቷል ብዙ ነገር ተወጥቷል ብዙ ችግር ተፈጥሯል ታማኝነት ከሰው ተፈጥሯል ብዙ ነገር አለ በዚህ መካከለ ብዙ ነገር ስለተባለሽ አሜሪካውን ጣልቃ ገብታለች እሷ ጣልቃ መግባቱ ደግሞ እንዴት ተባለች የኛ ሉዓላዊ ሀገርን ማለት ከም ችግራችን ምንድነው ብለ ወደ ኋላ ተመለሰ ችግራችን መከረፍ አለበት ችግራችን መስተካከል አለበት ስትስተካከል ይሄ ነገር እንዴት መጣ የሚለውን ነገር በዛ መረጃት እንችላለን ብዬ አስባለሁ አሉታይ ያው ታሪክስና ለምሳሌ ሊቢያና ገዳፊ የሞተበት ጊዜ ሀገሪቱ ሰላም እናገኛለን ብሎ አመጽ አስነሱ ገዳፊን ገደሉት ከዛ በኋላ አሜሪካ ጣልቃ ገብቶበት ያ ነገር ሁሉ ሰላም የተከሰተው ሆኖም ግን ዛሬ ለሰላም አላገኘም ወደፊትም ያገኘው አይመስልም በዚህ ሁኔታ ማለት ስለዚህ እንደዛ ነገር ችግሮች እንዳይከሰት እንደዛ ነገር እንዳይደገ በሀገራችን በዚህ በኩል ደግሞ በደንብ መጠቀቅ አለብን ብዬ አስባለሁ
ባምቡ ዩኒቨርሲቲ የሶስተኛ ዓመት የፖለቲካ ተማሪ ነኝ ስሜን መናገር አልፈልግም ኢትዮጵያ ላይ ማዕቀብ ይጣለችው አሜሪካ ሀገር ማቀብ መጣል አለበረባትም ብዬ አስባለሁ ማለት አሁን ግልጽ አድርገን ነገር ማቀብ መጣል ማሳወቀች እንጂ ባባይ ግድብ ላይ ኢንፎርስ ማድረግ እንዲፈልጋ ነበርና ያ ነገር ደግሞ አሁን ይፋ አድርጋ ማቀብ ጥላለችና ያ ነገር ልክ አይደለም ብዬ አስባለሁ ግብጽና ሱዳን በተዘዋዋሪ እየረዳቻቸው ነውና ቤቶ ፓወር ስላላት ይሄን ነገር መጠቀም ፈልጋ ነውና ያ ነገር አግባብ አይደለምኛ ሶቨርኒቲያችን ሉዓላዊ የሆነ ስለሆነ ቀጥታ እንጂ ማድረግ አለበረባትም ማለት ለዚህ የሚያድርስ ነገር አለበረም ብዬ አስባለሁ ማለት በውይይት ነገሩ መፍታት ይቻል ነበር
ስሜን መግለጽ አልፈልግም ግን ያምቦ ነዋሪ ነኝ ማቀቡ መጣሉ ትክክል ነው ነው ማለት ምክንያቱም እነዚህ ሰዎች ከመጀመሪያው ጀምሮ ተማንም ባይዘዌ ትግራይ ላይ ብቻ አይደለም ይሄ ጦርነት ያለው ኦሮሚያ ላይም ጦርነት አለ ሌላ ቦታ ላይም አለ እንደምናቀው አገሪቷ ባልታወጀ ኮማንድ ፖስት ውስጥ ነች እና ይሄ ደግሞ ምን ያስከትላል የሰባዊ መብት ረገጣ የመንግስት ታጣቂዎች እንደፈለጉ እንዲሆኑ ያደርጋቸዋል ማይፈልጉትን የሚጣሉትን ሰው ያሰሩ ያስተቃዩ ለፍርድ ቤት ትዕዛዝ እስር ቤት ያስቀሩ ነው ኦሮሚያ ላይ ምን ነው ይሄን ነው ደቡብን ብንሄድ ለምሳሌ ከምባታ ወላይታ ዞን እነዚህን ብናይ ትግራይ ክልል ውስጥም እንደዚሁ ነው አማራ ክልል ላይ ምን ብን ስለዚህ ምንድነው ቁጭ ብሎ ዲስከሽን ማድረግ ሲገባቸው ይሄን ስላላደረጉ ይሄ ማዕቀብ ተጣለባቸው ማለት ነው እነዚህ የኢትዮጵያ ባለስልጣናትና ኤርትራ ባለስልጣናቶች
ትክክለኛ እርምጃ ነው ብዬ ነው ማስበው። እንዶም የዘገየ እርምጃ ነው። ዲሞክራሲያዊ የሆነ ዲስከሽን ቢደረግ ይሄ ሁሉ ጣጣው ሳንገባም ነበር አገሪቷ ምን ሁሉ ቀውስ ውስጥ አትገባ። ሁለተኛ ደግሞ ማየው ምንድነው የኢኮኖሚ ማዕቀቡ ለኢትዮጵያ ህዝብ በጣም ሰቆቃ ነው የሚሆነው። ከተጣለ ግን በጣም ችግር ውስጥ ነው የምንገባው። ምክንያቱም አሜሪካ የኢትዮጵያን ደገት በከፍተኛ ፐርሰንት የምትረዳው አሜሪካ ነች። ድጋፍ አለ። ይሄ ሁሉ ባለበት ሁኔታ ላይ የኢኮኖሚ ማዕቀቡ ከተካሄደ ጫንቃችን ላይ ካረፈ በጣም አደጋ ውስጥ ነው የምንሆነው። የኢትዮጵያን ህዝብ ማሰብ አለባቸው ብዬ ነው የማስበው።
አስተያየታቸውን ለአድማጮቻችን በማካፈል የተሳተፉትን በጣም እናመሰግናለን። የምታዳምጡት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን ዝግጅታችንን ነው። ዩናይትድ ስቴትስ መንግስት ከትግራዩ ቀውስ ጋር በተያያዘ በአሁኖቹና በቀድሞቹ የኢትዮጵያና ኤርትራ መንግስት ባለስልጣናት እንዲሁም የአማራ ክልል ኃይሎችና የህወሓት አባላት ላይ የቪዛ ማዕቀብ መጣሏን በተመለከተ ከተለያዩ ከተማ ነዋሪዎች የተሰበሰቡ አስተያየቶችን ነው ያስደመጣችሁ የምንገኘው። አሁን ደግሞ ከአምቦ ወደ ምስራቁ የኢትዮጵያ ክፍል ወደ ድሬዳዋን ወሰዳችሁ። አዲስ ቸኮል ያሰናዳው።
በሐረማያ ዩኒቨርሲቲ በኢኮኖሚክስ ትምህርት ክፍል በመምህርነት እየሰሩ ያሉት አቶ ፍሬዘር ጥላሁን የተጣለው የጉዞ ማዕቀብ ኢትዮጵያውያን የተለያዩ ፍላጎቶችን ለማስፈጸም በምናደርገው ጥረት የተፈጠረው የእርስ በርስ መከፋፈል የፈጠረው ነው ብለው ያምናሉ። ይህ ማዕቀብ የተጣለበት ጊዜ ለኢትዮጵያ ከፍተኛ ድጋፍ በሚያስፈልግበት ወቅት መሆኑ ማዕቀቡን አስተዛዛቢ ያደርገዋል ይላሉ።
አሁን እንግዲህ ጠቅላላ ነባራዊ ሁኔታውን ብንረዳ ኢትዮጵያ ውስጥ ያለው ዛሬ ላይ ያለው ውጥንቅጡ በየቦታው የሚፈነዱ ቦምቦች አሉ። የአባይ ግድብ ስትል የራሱ የሆነ ኢሹ ነው። የትግራይ ህዝብ ስትል የራሱ ኢሹ ነው። ምርጫ 2013 ስትል ራሱን ችሎ ሌላ ኢሹ ነው እና እነዚህ ነገሮች በጣም ገና ባልሰከኑበት ሁኔታ ላይ የዋና አይነት ማዕቀብ መጣል አስተዛዝብ ይሆናል እንደ ሀገር እንደ አንድ ሉዓላዊት ሀገር ይህንን አይነት ማዕቀብ በዛ መጣ ድጋፍ በሚያስፈልግበት ሰዓት ማለት ነው። የህዝብ ድጋፍ ማግኘት በሚገባበት ሰዓት የአይነት ክልከላዎች እና እገዳዎች ማድረግ ወቅቱን እየጠበቀ ወይም ያማከል አይነት ነው።
በሐረማያ ዩኒቨርሲቲ የዓለም አቀፍ ህግ መምህር የሆኑት አቶ ዘነበ ሞሼን የአቶ ፍሬዘርን አቋም ይደግፋሉ። ማዕቀቡ እንደ ሀገር የአሜሪካ መብት ነው የሚሉት አቶ ዘነበ፣ ነገር ግን ማዕቀቡ በትክክለኛ ግምገማ ላይ የተወሰደ አቋም መሆኑን ይጠራጠራሉ። ለአብነት በእርሳቸው እምነት የኤርትራ ሰራዊት ወደ ኢትዮጵያ መግባቱ እንደ ወንጀል ማቅረብ ስህተት ነው።
የኤርትራ መንግስት ከኢትዮጵያ ለምንም ቅድመ ሁኔታ መውጣት አለበት እንጂ አንድ ሀገር መብት መሰለኝ እና አላውቅም፣ አሜሪካ በምን አንግል እንዳየች አላውቅም። አንድ ሀገር ከየትኛውም ሀገር ጋር ማንኛውም ሚሊተራዊ ሊሆን ይችላል፣ ኢኮኖሚያዊ ሊሆን ይችላል፣ ወይም ሌሎች ፈርጀ ብዙ የሆኑ ግንኙነቶችን መስረት መብት አላት እና ሚሊተሪ አሊያንስ መፍጠር ከአንድ ሀገር ጋር ከሆን ነው በኔቶም የሚታይ ነው። እንግዲህ ኔቶን ካወቀው ብዙ ወደ 26-27 የሚጠጉ ሀገራት በሚሊተሪ የተስማሙበት ስምምነት ነው። ስለዚህ የኤርትራ መንግስት ኢትዮጵያ ውስጥ ጣልቃ መግባት ተደርጎ ለምን እንደታየ አላውቅም። የኢትዮጵያ መንግስት ፈቅዶለት እስከገባ ድረስ ይሄ በዓለም አቀፍ ህግም ተቀባይነት ያለው ስለዚህ ይውጣ የሚለው ነገር ያስገባው አካል ያስወጣ እንጂ በዚህ መልኩ ሊፈጠር የሚችለው ነገር እርግጥ ወንጀል ፈጽመዋል፣ ሰብአዊ መብት ጥሰዋል ከሆነ ኢትዮጵያ መንግስት ተጠያቂ ሊሆንበት የሚችልበት መንገድ አለ።
ፍሬዘር አብይ የተባሉ በትውልድ ኢትዮጵያዊ በዜግነት ግን እንግሊዛዊ የሆኑ አስተያየት ሰጪ ማዕቀቡ በኢትዮጵያ ኢኮኖሚ ላይ ሊያሳድር ስለሚችለው ተጽዕኖ ትኩረት ሰጡ አስተያየታቸው ሰጥተውናል። ሆኖም በቀጣይ ምን መደረግ አለበት በሚለው ላይ ማተኮር አለብን ባይ ናቸው።
በቀጣይ መደረግ ያለበት ያው የኛ መንግስት ከአሜሪካ መንግስት ጋር በመወያየት በመነጋገር እንደገና ደግሞ ጫናን በማድረግ ውጭ ሀገር የሚኖሩ ኢትዮጵያውያኖች እኔም የውጭ ሀገር ዜጋ ነኝ ኢትዮጵያዊ ሆነም እናደርግ ነበረ ጫና በማድረግ ሎቢ በማድረግ የእነሱን ሀሳብ ማስቀየር የምንችልበትን ስራ መስራት ይጠበቅብናል ብዬ አስባለሁ። ስለዚህ አንዱ ብቻ ሳይሆን አንደኛው ነገር ሌላም ነገር እንዳይጎዳ ማለት ነው። ምክንያቱም ብዙ ኢኮኖሚያችን ከውጭ እየተደገፈ ያለች ሀገር ስለሆነች ያንንም ብናስብበት ጥሩ ነው ብዬ አስባለሁ። ስለዚህ እዛም ያሉትም የውጭ ሀገር የኛ ዜጎች ለሌላ ነገር ብቻ ሳይሆን ለዚህም ወጥተው ግን ዝም ብሎ በመጮህ ሳይሆን ብዙ አክሰስ ያላቸው ሰዎች አሉ፣ እዛም ጫና ማድረግ ይችላሉ። ከዛ የበለጠ ግን ያው የኛ የኢትዮጵያ መንግስት ነው የበለጠ አክሰስ ያለው። ስለዚህ በዛ መልኩ ማሳመን መቻል አለበት እንጂ ሰላማዊ ሰልፍ በመምጣት በመከራከር ወይ ደግሞ ሌላ አቃላቶች በመነጋገር አይ መፍትሄ ይሆናል ብዬ አላስብም።
የዓለም አቀፍ ህግ ባለሙያው አቶ ዘነበ ሞሼ በበኩላቸው ማዕቀብ ስለተጣለብን ሳይሆን የዜጎቻችን ሰብአዊ መብት ማስከበር ስላለብን በዚህ ረገድ ኢትዮጵያ ላይ የሚቀርበው ወቀሳ ተጣርቶ አስፈላጊ ማስተካከያ እርምጃ እንዲወሰድ ነው የሚመክሩት።
እንግዲህ መንግስት ዞር ብሎ የራሱን አቋም መፈተሽ ያለበት ይመስለኛል። አንደኛ ይሄ በሰብአዊ መብት ረገድ ያለው ነገር ይሄ ዓለም አቀፍ የግዴታ ጭምር ምክንያቱም የትኛውንም የዓለም አቀፍ ሰብአዊ መብት ሰነዶች አጽድቃ በሀገር ደረጃም የሰብአዊ መብት ኮሚሽን አቋቁማ ስለ ሰብአዊ መብት ያገባኛል ብላ እየሰራች ያለች ሀገርን በመሆኗ አንዱ በለውጡ ትኩረት ከተሰጠው ውስጥም በቀደመ መንግስት ዜጎች ላይ ሰብአዊ መብት ጥሰት ተፈጽሟል ተብሎ እንደ ትልቅ ክፍተት ሲነሳ የነበረ እንደ ትልቅ የፖለቲካ ቅሌት ተደርጎ ሲነሳ የነበረ ነገር አሁን መልሶ እየተከሰተ ነው የሚል ስጋት ነው።
አሁን ያለችው ሀሳብ ያቀርቡ። ስለዚህ ይህ ነገር አለ ከተባለ ራስን መፈተሹ የሚጎዳው ነገር የለም፣ ምክንያቱም የሚጎዳኛ ዜጋ ስለሆነ።
ባህርማ ዩኒቨርሲቲ የኢኮኖሚክስ ባለሙያው አቶ ፍሬዘር ጥላም በበኩላቸው ማዕቀቡ ሀገራችን በዓለም አቀፉ መድረክ ላይ ያላትን ተአማኒነት የሚያሳጣና የኢኮኖሚ ጫናን የሚፈጥር ከመሆኑ ባሻገር ሀገራችንን ወደ ጸረው ድማነት እንዳንቀይር አስፈላጊውን ድርድር ሁሉ ማድረግ አለብን ይላሉ።
እነዚህ አሜሪካ፣ ቻይና፣ ራሽያ ታይላንድን ሪሌቲቭሊ ዩኒክ ናት። ራሽያ የራሳቸው የሆነ ባትል ፊልድ ይፈልጋሉ። ባትል ፊልድ ኢን ሴንስ ላይክ you know they want to test their things የሆነ ቦታ ላይ እኔ በዚህም በቃ ቢለን እንደውም ጥሩ ይመስለኛልና እንደውም እንደነ ሲሪያ እንደነ ሊቢያ ለቶነ ሶሪያ አይነት ጣፈንታ ገጥሞን የኛ የነሱ የጦር ባትል እንዳደርጉ ነው የምንሰጋው። 2011 ላይ የፈረንሳይ ማጀት ሊቢያ መጣ፣ በማግስቱ ሊቢያ ወደመች። ሶ ወደዛ እንዳንሄድ ቀድሞ መንቀቅ ያለብን ይመስለኛል። ሶ ባትል ፊልድ የመሆን አዝማሚያ ነው የሚታየኝ። ይሄንን ካሁን ወይም በጊዜ ካት ለማድረግ አይ ቲንክ ኔጎሺዬሽን ኢዝ ቤስት ኦፕሽን ነው ብዬ ነው ማስበውና በመነጋገር በመወያየት የሚፈቱ ነገሮች ይኖራሉ።
እንደ አቶ ፍሬዘር ገለጻ ኢትዮጵያ ከድርድር ውጪ ራሷን በመረጠል የምታሰርፈው ነገር የለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አስተያየቶቻችንን አመስግነን ከድሬዳዋ ወደ ሐዋሳ እንሻገር። ዘጋቢያችን ዮናታን ዘብዲዮስ ያሰባሰበው ዘገባ ነው።
በሐዋሳ ከተማ የታቦር ክፍለ ከተማ የጥይት ቀበሌ ነዋሪ አቶ ዳውት ዮቴ ውሳኔው ተገቢ አይደለም ይላሉ።
ከዚህ በፊት ነበር የተለመደው እርዳታ፣ ያን በማመን ነው ዛሬ የጉዞ እቅድና ለትላልቅ ባለስልጣናት ይህን ነገር ያስተላለፉትና እኛ እግዚአብሔር ተረዳን ለነሱ ምንሰጥ ወይ እርዳታ ትልቅ ሰዎች እንሆናለን በእልክ ስራውን እንጀምራለን ብዬ አስባለሁ። ይሄ የተጣለ ጉዞ እቅድ ምንም አይደለም፣ የወረቀት ጉዳይ ነው። እኛ አሜሪካ ብቻ አይደለም ወዳጃችን፣ በዚህ ብዙ አገሮች አሉ፣ እነ ቻይና፣ እነ ሩሲያ፣ የተለያዩ አገሮች አውሮፓ ውስጥ ያሉ በብዛት አሉ። አሜሪካ አሁን ስለበለጸገች እኛና ኤርትራን ለምን አንድ ላይ ሆኑ በማለት ያደረገችው ክፉ ሀሳብ።
የሶስተኛ አመት የፋርማሲ ተማሪዋም ክብሮን ተሻገር ትለው
ልክ አይመስለኝም፣ ግን ማታር ማያረግም አይመስለኝም ማለት ለውጥ አያመጣም ብዬ አስባለሁ።
ከምን አኳ እንዴት ለውጥ አያመጣም?
እኛ መስራታችንን አንዱ ለመስራታችንን አናቆምም እና የነሱ ድጋፍ ብቻውን እስካሁን እንዳላደረሰ ማወቅ አለባቸው ብዬ አስባለሁ። ምክንያታዊ አይመስለኝም። ሲዘምር ገዳውን ሲጥሉ ጊዜ ምክንያታቸው በቂ አይደለም። ስለዛ ከሌላው ያለንን ነገር ሜቢ እነሱ በጣም ፓወርፉል ስለሆኑ ሊሆን ይችላል፣ ግን የቻልነው እናደርጋለን። ማድረግ ያለበት በጣም አንድ ላይ ሆኖ መስራት አለበት ማለት ነው። ሀሳባችንን አንድ ማድረግ አለበት። አሁን ለምሳሌ መከፋፈል የለብንም፣ አንድ ነው መሆን ያለብን። አንድ ሆነን እንደ ሀገር ነው ማሰብ ያለብን ከዚህ በኋላ።
ሌላ በሐዋሳ ከተማ አነጋገርናት ወይዘሪት አበበች መኮንን በበኩሏም
ኢትዮጵያ ራሷን ችላ የቆመች ሀገር ናት። አንዲት ሉዓላዊት ሀገር እንደመሆኗ መጠን ራሷን በራሷ ማስተዳደር የምትችል ሀገር ነች። እርግጥ ነው በኢኮኖሚ ደሆች ነን። መሪዎች ከዚህ መማር ያለባቸው ነገር ምንድነው? ሁል ጊዜም ቢሆን ለዜጎቻቸው የኢኮኖሚ ጉዳይ፣ ለዜጎቻቸው የህይወት መለወጥ ጉዳይ 100% መስራትን መልመድ እንዳለባቸው መሪዎቻችን ከዚህ መገንዘብ አለባቸው ብዬ አስባለሁ። ምክንያቱም ድህነታችን ነው ደካማ ጎናችን። ስለዚህ በድህነታችን ለመግባት ነው አሜሪካ እያደረገች ያለችው። ስለዚህ ዞሮ ዞሮ ከየትኛውም ነገር በላይ የሀገር ሉዓላዊነት ይቀድማል። ከሀገር ክብር የሚበልጥ ነገር የለም፣ ከሀገር ፍቅር የሚበልጥ ነገር የለም። ስለዚህ የትኛውም ኢትዮጵያዊ ከዚህ በኋላ ሀገሩን ባሰበ ቁጥር የራሱን ህይወት ለመቀየር መጣርን ማሰብ መቻል አለበት። ሀገሩን የሚወድ ዜጋ የራሱን ህይወት ለመለወጥ መስራት መቻል አለበት። ያኔ ነው የሁላችንም ድምር ውጤት ሀገር የሚለውን ነገር ሊፈጥርልን የሚችለው። በዛ ደረጃ አስበን መስራት አለብን እና አሁን ያለው የተጣለው ማዕቀብ በጥቅሉ አስደንጋጭም አይደለም አስፈሪም አይደለም፣ ግን ደግሞ ምንም ነገር አይደለም። ተራ ነገር ነው ብለህ የምታልፈውም ነገር አይደለም። በጥንቃቄ መሪዎቻችን መስራት ያለባቸውን ነገር መስራት መቻል አለባቸው።
በሐዋሳ ዩኒቨርሲቲ የሶስተኛ ዲግሪ ተማሪ አቶ ታዬ ደመ
አይ በጣም ሳይሆን በጣም ትክክል አይመስለኝም። አሜሪካ ጋር ያለን ግንኙነት በጣም ሰፊ ነው፣ ረጅም ጊዜ ያስቆጠረ ነው፣ ታሪካዊም ነው። አሜሪካ እንደዚህ አይነት እርምጃ ወሰደዋ በጣም ተሳሳተ እርምጃ ነው ብዬ ነው። ሎጂካልም አይመስለኝም፣ በጣም የተጠናም አይመስለኝም፣ ምክንያታዊም አይመስለኝም።
የሁለቱን ሀገራት የቆየና ጠንካራ ግንኙነት የሚያሻክር ቢመስልም የማይዘልቅ ውሳኔ ነው ብሎ አቶ ታሪክ ተናግሯል።
ጊዜያዊ ይመስለኛል። ይሄ የሀገሪቱን ረጅም ዓመት የቆየውን ግንኙነት የሚጎዳ ቢመስልም ይሄ ወቅታዊ ነው ብዬ ነው የማስበው። የሚስተካከል ይመስለኛል።
ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳ።
ከሐዋሳ ወደ ወሎ ስናልፍ መስፍን አራጌ ያነጋገራቸው ሰዎች የሰጡትን አስተያየት እናገኛለን።
ወሎ ዩኒቨርሲቲ የታሪክ ትምህርት ክፍል መሆሩ ዶክተር ምስጋናው ታደሰ እንደሚሉት ውሳኔው የአሜሪካ መንግስት ገለልተኝነትን ጥያቄ ውስጥ ያስገባ ነው።
ባለፉት የተወሰኑ ዓመታት ኢትዮጵያ ውስጥ በርካታ አማሮች ተገድለዋል፣ ጌዲዎች ተፈናቅለዋል፣ ኦሮሞዎች ከሶማሌ ክልል፣ በአንጻሩ ሶማሌዎችም እንደዚሁ ቤኒሻንጉል ጉሙዝን ጨምሮ እንደዚህ አይነት ሰብአዊ መብት ጥሰቶች ተደርገዋል። ይሄኛው ከዛ ታሪክ የሚታይ አይደለም። በእርግጥ በትግራይ ውስጥ ያለው ሁኔታ አሳዛኝ ነው፣ መታየትና መመርመር ያለበት ነው። ነገር ግን የአሜሪካ መንግስት ትኩረት ለምን እዚህ ላይ ብቻ ሆነ የሚለው ጥያቄ በእውነት ይሄ የአሜሪካ መንግስት ውሳኔ የአሜሪካ መንግስት ወዳጅነት ከማን ጋር ነበር የሚል ጥያቄ ይፈጥራል። ከኢትዮጵያ መንግስት ጋር ነው? ከኢትዮጵያ ህዝብ ጋር ነው? ወይስ ከሆነ ቡድን ጋር ነው?
በደሴ ከተማ ነዋሪ የሆኑት ተስፋዬ ለማርያም ደግሞ የአሜሪካ መንግስት የጣለውን ማዕቀብ ተገቢ ሲሉ ነበር የገለጹት።
ማዕቀቡ ትክክል ነው ብዬ አምናለሁ። አሁን ያለው መንግስት ያው አምባገነን መንግስት ነው። በትግራይ ላይ በተካሄደው ጉዳይ ብቻ ሳይሆን ብዙ አማራው ግኖቻችን ሲጨፈጨፉ ምንም አይነት አስተዋጽኦ ያላደረገ ነው የሚል አመለካከት ነው ያለኝ። ትግራይ ላይ ተፈጸመ የተባለው ነገር ህግ ለማስከበር የወሰደው እርምጃ ቢሆንም ግን ያላግባብ ተፈጸሙ የሚባሉ ነገሮችም አሉ።
ንግስት መኮንን የተባለው የከተማ ነዋሪና የመንግስት ሰራተኛ ውሳኔውን ለኢትዮጵያ የማይገባ አሜሪካንንም የማይመጥን ሲሉ ነው የታጨውት።
እኔ ማዕቀቡን በጣም የአሜሪካ መንግስት ራሱ ዝቅ ያደረገ ነው የሚመስለው። በዓለም አቀፍ ደረጃ ትልልቅ ውሳኔዎችን ይወስናል ተብሎ ትልልቅ አቋም ያወርዳል ተብሎ የሚጠበቅ መንግስት ነው። አሁን ላይ የወሰነ ውሳኔ ግን በጣም በወረደ መልኩ የወሰነ ነው የሚመስለኝ።
ዶክተር ምስጋናው ውሳኔው የሉዓላዊት ሀገር ልዕልናን የሚጋፋ ጣልቃ ገብነት የተስተዋለበት እንደሆነ ያስረዳሉ።
ኢትዮጵያ ውስጥ የሚደረጉት ሰብአዊ መብት ጥሰቶችም የጸጥታ ችግሮችም አሉ። እነዚህ በመጀመሪያ ደረጃ በሀገሪቱ የጸጥታ አካል ሊፈታ የሚችል መሆን ነው የሚኖርበት። ከትግራይ ጋር በተያያዘው ጉዳይ ላይ ይሄ ጀስተዋር የሚባለው ወይም ደግሞ ፍትሀዊ ህግን የማስከበር ዘመቻ የሚል የመንግስት አቋም አለ። መንግስት ይህን በሚልበት ሁኔታ ሌሎች ሀገሮች ግን ይህን ህግ ማስከበር አይደለም፣ እንደዚህ ጥሰሃል፣ እንደዚህ አድርገሃል የሚሉት ነገር ከልክ ያለፈ ጣልቃ ገብነት መስሎ ይታየኛል። ምንም እንኳ በእነዚህ ሂደቶች ውስጥ ጥሰቶች አሉ ቢሆንም።
አቶ ተስፋዬ በበኩላቸው ውሳኔው በህዝብ ላይ ሳይሆን በመንግስት አመራሮች ላይ የተጣለ መሆኑን አድንቀው በሰራዊቱ ዙሪያ አሜሪካ የያዘችውን አቋም ግን በውስንነት አንስተዋል።
በመንግስት ላይ የወሰደው እርምጃ አግባብነት አለው ብዬ አምናለሁ። ግን እንደዚህ በሀገሪቷ መከላከያ ሰራዊቶች ላይ እና በህዝቦቿ ላይ ምንም አይነት የመወሰን ጣልቃ መግባት ጉዳይ አሉ ብዬ አላምንም እንደኔ ሀሳብ።
በሌላ በኩል የታሪክ ምሁሩ ዶክተር ምስጋናው ማዕቀቡን ጅምላ ፈራጅ ብለውታል።
በትግራይ ላይ በነበረው ሁኔታ ግንባር ቀደም ተሳታፊ ናቸው ተብሎ የተጠቀሱት አካላት በእውነት እነዚህ ናቸው ወይ? በሚገባስ መረጃው አለ ወይ? በምንስ መልኩ እነዚህ አካላት ብቻ እንደሆኑ የአሜሪካ የውጭ ጉዳይ ሚኒስትር አወቀ የሚለው ነገር የተብራራ መረጃ የለውም።
ወይዘሮ ንግስት ደግሞ ውሳኔው በሀሰት መረጃ ተጠምዝዟል፣ የኢትዮጵያን አለመረጋጋት የሚፈልጉ ሀገራትን ለመጥቀም ሲባል ሚዛኑን ስቷል ይላሉ።
እንደ ሀገር ለምዳይ ያለባቸው ነገሮች አላየም። እነዚህ በሀሰት ሚዲያዎች የተጠቀመ ይመስለኛል። ሲቀጥል ደግሞ የግብፅና የግብፅን ፍላጎት ለማሟላት የተወሰነ አይነት ይመስለኛል።
እንደ ወይዘሮዋ የአሜሪካ መንግስት የሁሉንም ድምፅ የሚሰማበት ሁሉንም እኩል የሚያይበት መስፈርት ሊኖረው ይገባል፣ በተቀነጨበ መረጃ የሀገር ህልውና መታወቅ የለበትም የሚሉት አስተያየት ሰጫ ማይካድራ፣ ጉራ ፈርዳና ሌሎች አካባቢዎች በንጹሀን ላይ የደረሰውን እልቂት ማን ፈጸመው፣ ምንስ አስከተለ የሚሉትን መመርመር ሙሉ ምስል ለማግኘት ይረዳል ይላሉ። የከተማዋ ነዋሪ የሆኑት አቶ ተስፋዬ ማዕቀቡን ቢደግፉም በተለይ ከአማራ ልዩ ኃይል ጋር ተያይዞ አሜሪካ ደጋግማ የምታነሳውን ወቀሳ አይቀበሉትም።
የአማራ ልዩ ኃይል ከየትም የመጣ የኢትዮጵያ መከላከያ ሰራዊት አካል ነው። የሚያስከብረው የራሱን ዳር ድንበር የተገዘ ግጭት የተፈጠረበት ከህወሓት ጋር የነበረውን ግጭት ሰላም ለማስከበር የገባ ሰራዊት ነው። ሌላ ሀገር ሂዶ ሉዓላዊነት አልደፈርም ወይም የሌላን ሀገር ሉዓላዊ በላይነት አልተጋፋም። እንድልክ እንደ መከላከያ ሰራዊት የኢትዮጵያ ሰራዊት ነው ይህ የአማራ ልዩ ኃይል የሚባለው።
ዶክተር ምስጋናው አሜሪካ በኢትዮጵያ ላይ ለጣለችው ማዕቀብ ሁለት መሰረታዊ የሚሏቸው መነሻዎች አሉ።
ባለፉት 3 አስርተ ዓመታት የውጭ ጉዳይ ሚኒስትር በበላይነት እየመራ የነበረው በህዋሶች እንደሆነ ይታወቃል። በእነዚያ ጊዜያት ከተለያዩ ዓለም አቀፍ ተቋማትና ያደጉ ሀገሮች ጋር የነበረውን ግንኙነት እና መስመር ተጠቅሞ በዛ በኩል የተሻለ ስራ የተሰራ እንደሆነ ይሰማኛል።
ሁለተኛውና ዋነኛው ግን እንደ ዶክተሩ የኢትዮጵያ መንግስት የዲፕሎማሲ ብቃት ማነስ ያስከተለው ነው። ኢትዮጵያ እንደ አክሊሉ ሀብተወልድ ያሉ ተጽዕኖ ፈጣሪዎችን ማፍራት አልቻለችም ይላሉ።
አሁን በስልጣን ላይ ያለው መንግስት ምንም እንኳን ሙሉ አቅም ሙሉ የመደራደር መብት በእጁ ላይ ያለ ቢሆንም ያን ያክል የተሰራ ስራ መስሎ አይሰማኝም።
ማዕቀቡ በመንግስት አመራሮች ላይ የተላለፈ ቢሆንም እንደ ሀገር የሚያስከትለው ተጽዕኖ አለ ማለታቸው አልቀረም አስተያየት ሰጪዎቹ።
የስነ ልቦና የበታችነትና የበላይነት የሚፈጥር ሁኔታ አለ። በዲፕሎማሲው መስክ ብቁ መረጃ ባለማቅረብ መሸነፍ ወይም ደግሞ ዝቅ ያለ ተጽዕኖ ማሳየት በራሱ የሚፈጥረው ስነ ልቦናዊ ቀውስ አለ የኢትዮጵያ መሪዎች ላይ ማለት ነው።
ሀገራችን ያው ከደህንነት ወለል በታች ያለች ሀገር ናት። ማዕቀብ በተደረገ ቁጥር ጉዳቱ ያመዝናል። በእርዳታ ምናምን የሚኖር ህዝብ ነው ያለን እና ከዛ አንጻር ሲታይ ጉዳት አለው።
ኢኮኖሚካሊ የተወሰነ ተጽዕኖ ይኖረዋል ብዬ አስባለሁ። በተጋነነ መልኩ ውስጥ አይቀበለውም። ምንም የሚያመጣው ነገር የለም ብዬ አስባለሁ። ይሄ ነገር ደግሞ እየቀጠለ የሚሄድ ከሆነ በተለይ ኢምፖርት ኤክስፖርታችን ላይ የተወሰነ ተጽዕኖ ይፈጥራል ብዬ ነው የማስበው።
ማዕቀብ ያለባቸው አካላት ወደ አሜሪካ የሚሆን ወደ ተለያዩ አካባቢዎች ሄደው ነገሮችን የማስረዳትና የማሳመን መንገዳቸውንም ይቀንሰዋል።
በጎ ተጽዕኖ ሊኖረው ይችላል የሚባለው ያው እንግዲህ አምባገነኑ መንግስታችን ወርዶ የተሻለ መንግስት ወይ የሽግግር መንግስት እንዲሆን ተቋቁሞ ጥሩ ነገር ይኖራል ብዬ አምናለሁ።
እንደዚህ አይነት ማዕቀቦች ሀገር ውስጥ ላሉ የተለያዩ ተቋሞች የልብ ልብ ይሰጣል። በተለይም ደግሞ ነፍጥ አንግቦ ለሚፋለሙ ደግሞ ለሚቃወሙ እነዚህ ተቋሞች በመንግስት ላይ እንዲነሳሱ የራሱ ተጽዕኖ ይኖረዋል። በተለይም ህወሓት የኢትዮጵያ ተወካዮች ምክር ቤት በአጠቃላይ የኢትዮጵያ መንግስት በሽብርተኝነት ፍረጆች ሳለ አሁን ያለው የአሜሪካ ማዕቀብ ግን በነበረ ተግባራቸው እንዲቀጥሉ የሚያደርግ ማዕቀብ ነው። ስለዚህ በኢትዮጵያ አጠቃላይ የደህንነትና የሰላም ሁኔታ ተጽዕኖ ይኖረዋል ብዬ አስባለሁ።
የአሜሪካ መንግስት አቋሙ እንደገና ላይ ይገባዋል ነው የምለው።
የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የማዕቀቡ አድማስ ሊሰፋ እንደሚችልና ዓለም አቀፉ ማህበረሰብም ዱካቸውን እንዲከተል ጥሪ ማድረጋቸው ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ማሳረጋችንን ከአዲስ አበባ ከተማ ባገኘነው አስተያየት እናድርግ። ፀሐይ ዳምጦና ሲጠየቀቻቸው
እነዚህ ጀማል እባላለሁ። የአዲስ አበባ ከተማ ነዋሪ ነኝ። አንድ የቪዛ እገዳ ስጣል ለተለያዩ ሀገር ጉዳዮች ወደ ውጭ በተለይ ወደ አሜሪካም ወደ ሌሎች ሀገራትም ይሄዳል እና በየትኛውም መንገድ አንድን ሀገር ወይ ከዚህም ራሱ አሁን በምትኖርበት ሀገር አንድ አዲስ አበባ ውስጥ ኖሪ አንድ ሰፈር መሄድ አትችይም ስባይ በጣም የሚጨንቅ ነገር አለው። እውነታው ይሄ ነው። ግን ለነበሩ ችግሮች ቪዛ እገዳ መፍትሄ ሊሆን ይችላል ወይ አይችልም? እሱ ሌላ ጥያቄ ሆኖ ለሀገር ይጎዳል ብዬ ነው የማስበው። እገዳ መፍትሄ ይሆናል ብዬ አላስብም። እኔ ትክክል ነው የሚል ሀሳብ የለኝ። ለምንድን ነው የእገዳውን መንስኤ የማይሆን? የትግራይ አካባቢ በሀገራችን ከጦርነት ጋር ተያይዞ ትግራይ አካባቢ ካለው የሰብአዊ መብት አያያዝ ጋር የተያያዘ ነው ብሎ ነው እገዳን የጣሉት። እኔ ከዛ በላይ ግን የማያይዘው ከአባይ ግድብ ጋር አድርጌ ነው የማያይዘው። ስናይ እንደነበረው በትራምፕ አድሚኒስትሬሽን ጊዜ ግብጽ የኢትዮጵያን ግድብ ታፈነዳለች እስከ ማለት የደረሱበት ሁኔታ ስለነበረ ከዛም በኋላ ሲያደርጉ የነበሩት ጫናዎች ኢትዮጵያ አግሪመንቶቹን ግብጽን በሚጠቅም መልኩ ስምምነቱን እንድትቀበል ጫና ሲያደርጉ ነበረ። ያንን ጫና ኢትዮጵያ ተቋቁማ የአባይን ግድብ መገደቡን ቀጥላበታለች፣ ውሃ ሙሌቱን ቀጥላበታለች። አሁን ሁለተኛውን ሙሌት በጣም እንደ ትልቅ ስጋት የሚያዩት የሁለተኛውን ሙሌት ነው። እሱንም ቀጥላለሁ በተቀመጠው ጊዜ ገደብ ብላለች ኢትዮጵያ። እና እኔ ከእገዳው እውነት ከውስጥ ከትግራይ ሰብአዊ መብት አያያዝ ጋር የተያያዘ ከሆነ ጥሩ ነው ብዬ ነው የማስበው። ለምንድን ነው እንደ ማንኛውም ኢትዮጵያዊ ትግራይ ላይ የሚሰማው ነገር ብዙ የሚዲያ አክሰስ እና ብዙ ኢንፎርሜሽን ባይኖረንም የሚሰማው ከምናውቃቸው ሰዎች ትግራይ ላይ እየተከሰተ ያለው ነገር እንደ ማንኛውም ኢትዮጵያዊ ያሳስባል። እንደ ማንኛውም የሰው ልጅ ኢትዮጵያዊ ብቻ አይደለም እና ከእሱ ጋር የተያያዘ ከሆነ ጫና መፍጠሩ እዛ አካባቢ ያለውን ኢትዮጵያውያንን ሰብአዊ መብት በደንብ በሰብአዊ አያያዝ እንዲያዝ ጫና መፍጠሩ ጥሩ ነው። ግን ይሄኛው ቪዛ እገዳ ግን ከዛ ጋር አላያይዝም። ለምንድን ነው? ከዛ የበለጡ ነገሮች ኢትዮጵያ ውስጥ ይከሰቱ ነበር።
ግንዴ ነጋሳ ይባላለሁ። ቀቡ መጣሉ ትክክል ነው ብዬ ነው ማምነው። ለምንድን ነው? ቅድም ሁኔታዎች አስቀምጣለች አሜሪካ። መጀመሪያ ምን መደረግ እንዳለበት ኢትዮጵያ ምን ማድረግ ያለባት ለዳይሎግ መቀመጥ እንዳለባት እኔም በዛ ነው ማምነው። ማንንም ዊል ማድረግ አሁን በጦርነት አሸናፊ የለም ብዬ ነው ድርድር ወሳኝ። ይሄንን ቅድም ሁኔታ አስቀምጣ ነው ወደዚህ የገባች ብዬ ነው። ከዚህ አንጻር ሳይ የወሰደችው ማቀብ ትክክል ነው ብዬ ነው ማምነው። ግን በሌላ መልኩ ደግሞ አሁን ኢትዮጵያ ላይ ማቀመጣሏ ይሄ ቪዛ ሪስትሪክሽኑ ብቻ በቂ አይደለም ብዬ ነው ማምነው። ለምን ኢትዮጵያ ያለችበት ሁኔታውን በጣም አሳሳቢና አስጊ ነው፣ ብዙ ደረጃ ላይ ደርሰናል። ስለዚህ ይሄ አሜሪካ የወሰደችው በቂ አይደለም፣ አሁን በቂ አይደለም፣ ጊዜውን የጠበቀ አይደለም፣ በዚህ ሰዓት አይደለም ማድረግ ከዚህ ቀደም ነው። ለምን አሁን ኦልሞስት ጦርነቱ ከተጀመረ 6 ወሩ ነው። ከስድስት ወር በኋላ ያ ሁሉ ጥፋት ከተፈጸመ በኋላ ዛሬ ላይ መሆን እኔ የመጨረሻ መፍትሄ ይሆናል ብዬ አላስብም። ጊዜውን የጠበቀ አይደለም። ለምንድን ነው ማዕቀብ የተጣለብን ብለን ያለው ሪያሊቲ እውነቱን ቁጭ ብለን ብንነጋገር ለማፍቴው ቢነድ ይሻላል።
ዘጋቢዎቻችንንም አስተያየት ሰጡንም ሁሉ እናመሰግናለን። የተከበራችሁ አድማጮች ለምሽቱ አስተናጋጆች ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። ከኛ በኩል አብራችሁ ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ። Thank you.